ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 22 2011 ዓ ም ስርጭታችን ጀመረ።
እንደምናመሻችሁ አድማጮቻችን፣ አስተናጋጆቻችሁን ያዳኝ ፍሳዬና
ጤና ይስጥልኝ፣ እኔም ሶሎሞን አባተንን።
የጀመርነው ከዳኞቻችን ነው። በፌዴራል ፍርድ ቤት 360 ዳኞች አሉ። ከእነሱ ጋር ስብሰባ አድርገን በተለይ የፍርድ ቤቱን ነጻነት፣ የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል።
የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በአብይ ርዕስ እንገናኛለን።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ፍልሰተኞች ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ ድንበር ማምራታቸውን ሜክሲኮ እንድታስቆም ዩናይትድ ስቴትስ ስለ 10 ቀናት ገደባ ሰጥታታለች። ካልሆነ ግን ወደ አሜሪካ በሚገቡት ምርቶቿ ላይ ሁሉ ከፍተኛ ቀረጥ ለማስከፈል ዝታለች። ይህ ዛቻ ዛሬ በትዊተር ያስተላለፉት ፕሬዚደንት ትራምፕ ናቸው። ህገወጥ ፍልሰተኞች በሜክሲኮ በኩል ወደ ሀገራችን መምጣቱን እስከሚያቆሙበት ጊዜ ድረስ ከሜክሲኮ ወደ ሀገራችን በሚላኩ ምርቶች ሁሉ ቀረጥ እንጨምራለን። ከአስር ቀናት በኋላ ሰኞ ላይ የ5% ቀረጥ ይደነገጋል ሲሉ ፕሬዚዳንቱ በትዊተር አስታውቀዋል። አያይዘውም ፕሬዚዳንቱ የህገወጥ ፍልሰተኞች ወደ አሜሪካ ድንበር መምጣት እስከሚያቆምበት ጊዜ ድረስ የቀረጡ መጠን በየወሩ ይጨምራል። እስከ ጥቅምት ወር ባለው ጊዜ የቀረጡ ማስከፈል መጠን 25% ሊደርስ ይችላል ብለዋል። የሜክሲኮ ፕሬዚደንት አንድሬስ ማኑዌል ሎፔዝ ኦብራዶር በበኩላቸው በትዊተር ባስተላለፉት ምላሽ ማህበራዊ ችግሮች ቀረጥ በመጨመርና በማስፈራራት አይፈቱም ብለዋል። ትንኮሳ ውስጥ አንገባም፣ መጠንቀቁን እንመርጣለን ሲሉ አክለዋል። ሎፔዝ ኦብራዶር አያይዘውም ስለ መፍትሄ ለመደራደር ጠቅላይ ሚኒስትራቸውን ማርሴሎ ኤብራርድን ወደ ዋሽንግተን እንደሚልኩ ገልጸዋል። ይህ ዛቻ በተግባር ላይ ከዋለ እጅግ ከባድ ይሆናል፣ ስለሆነም ጠንካራ ምላሽ መስጠት ይኖርብናል ሲሉ የሜክሲኮ የሰሜን አሜሪካ ክፍል ምክትል የውጭ ጉዳይ ሚኒስትር ሄሱስ ዛየት ለጋዜጠኞች ተናግረዋል።
በተያያዘ የስደት ዜና በግጭት እየታመሰች ካለችው ከሊቢያዋ ዋና ከተማ ከትሪፖሊ 149 ስደተኞችን በትናንትናው ዕለት አውጥቶ ወደ ሮም ማስፈሩን የተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታወቀ። የሶማሌኛ ዝግጅት ክፍላችን ባልደረባ መሐመድ ኦላድ ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች።
የጸጥታው ሁኔታ እያሽቆለቆለ ከሚገኝባት ከትሪፖሊ UNHCR ያወጣቸው ስደተኞች ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያንና ሱዳናውያን ናቸው። ከመካከላቸው 65ቱ ልጆች ሲሆኑ 13ቱ ዓመት ያልሞላቸው ሕፃናት እንደሆኑ ነው የድርጅቱ ሪፖርት ያመለከተው። በሊቢያ የሶማሊያ አምባሳደር ሞሄዲን ሞሐመድ ካሞይ ዩኤንኤችሲአር ከውጭ ሀገር ዲፕሎማቶች የተሻለ የመንቀሳቀስ እድል ስላለው ስደተኞቹን ተዘዋውሮ በመፈለግ ሊታደጋቸው ችሏል ብለዋል። ትሪፖሊ ውስጥ አሁንም በርከት ያሉ አፍሪካውያን ስደተኞች አሉ፣ ሶማሊያውያንም ጭምር። መጥፎ ሁኔታ ውስጥ እንዳሉ እየገለጹልን ወደ አገራችን መልሱን እያሉ ናቸው ብለዋል አምባሳደሩ። በአይኦኤም ድጋፍ ልንደርስ የምንችለውን ሄደን ያሉበትን ሁኔታ እናያለን፣ ወደ ሀገራቸው የሚመለሱበትንም ሂደት እንዲጀመርላቸው እንረዳለን ብለዋል። የትሪፖሊው ውጊያ ጋብ ባለማለቱ አሁንም በጨካኝ ህገወጥ አስተላላፊዎች እጅ ያሉት አፍሪካውያን ስደተኞች ከመቼውም ይበልጥ አደጋ ውስጥ ወድቀዋል ብለዋል አምባሳደሩ። የጠለፏቸውን ብዛት ያላቸው አፍሪካውያን ፍልሰተኞች አሁንም አንቀው የያዙ ህገወጥ አስተላላፊ ቡድኖች አሉ ያሉት አምባሳደሩ፣ ከጠላፊዎች እጅ አምልጣ የወጣች ወጣት እንደነገረችን ጠረፉ አካባቢ ለወራት ታግተው የሚገኙ በርካታ አፍሪካውያን እንዳሉ ተረድተናል ብለዋል። ወደ ሮም የተወሰዱት ስደተኞች በረሃብ የተጎዱና የህክምና እርዳታም የሚያስፈልጋቸው መሆናቸውን በሊቢያ የመንግስታቱ ድርጅት የስደተኞች ኮሚሽነር ተወካይ ዣን ፖል ካቫሊየር አስታውቀዋል። የዓለም የጤና ድርጅት እንዳስታወቀው በሰሞኑ የሊቢያ ውጊያ ቢያንስ 600 ሰዎች ተገለዋል።
ባለፈው የካቲት ወር የሰሜን ኮሪያ መሪ ኪም ጆንግ ኡን እና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያካሄዱት ጉባኤ ሳይሳካ ከቀረ በኋላ የሀገሪቱ ከፍተኛ የዩናይትድ ስቴትስ ልዑክ ተገድለዋል ሲል ከደቡብ ኮሪያ እውቅ ጋዜጦች አንዱ ዘግቧል። አንዳንድ ስለ ኮሪያ ጉዳይ የሚከታተሉ ሰዎች ግን ብዙም ያሉት ነገር የለም። ምክንያቱም የደቡብ ኮሪያ ጋዜጦች ስለ ሰሜን ኮሪያ የሚዘግቧቸው ጭብጦች እውነታነት ላይ ችግር እንዳለ ተገልጿል። አንዳንዴ ተገደሉ የተባሉ ሰዎች በሕይወት የታዩበት ጊዜ እንዳለ ተዘግቧል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ከጀርመን ቻንስለር አንጌላ መርከል ጋር ተገናኝተው ተነጋግረዋል። ፖምፔዮ የውጭ ጉዳይ ሚኒስትር ሆነው ጀርመን ሲሄዱ የአሁኑ የመጀመሪያቸው ነው። ኢራን ኒውክሌር የጦር መሳሪያ እንዳትሰራ ማድረግ በሚቻልበት መንገድ ላይ ከአሜሪካ የውጭ ጉዳይ ሚኒስትር ጋር እንደሚነጋገሩ ቻንስለር መርከል ቀደም ሲል ገልጸው ነበር። ፖምፔዮ ከጀርመኑ አቻቸው ሃይኮ ማስ ጋር ከተነጋገሩ በኋላ በጋራ በሰጡት ጋዜጣዊ መግለጫ ዋሽንግተን ኢንስቴክስ በሚል ምህጻር ከሚታወቀው የአውሮፓ ሀገሮች ከኢራን ጋር ቢሰሩ ኩባንያዎቻቸውን ከአሜሪካ ማዕቀብ ለመከላከል በሚያስችላቸው ስርዓት ላይ ችግር እንደማትፈጥር ገልጸዋል። ኢንስቴክስ ገና በመሰራት ላይ ያለ ሲሆን በቅርቡ ስራ እንደሚጀምር ተገልጿል።
የሩሲያ ፕሬዚደንት ቭላዲሚር ፑቲንና የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በመጪው ወር በሚደረገው የዓለም መሪዎች ጉባኤ ጎን ተገናኝተው ይነጋገራሉ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ በተናገሩት መሰረት በሁለቱ ሀገሮች መካከል ያለውን የረጅም ጊዜ ግዛት ይገባኛል ጠብን በሚመለከት መፍትሄ ለማግኘት ሲባል ስለ ጋራ የኢኮኖሚ እንቅስቃሴ ለመነጋገር ተስማምተዋል። የሚያጨቃጭቁት ግዛቶች አራት በሩሲያ የተያዙ ምዕራባዊ ፓሲፊክ ደሴቶች ናቸው። በጃፓን ሰሜናዊ ግዛቶች ይባላሉ። ሩሲያ ደግሞ ደቡባዊ ኩሪሎች ትላቸዋለች። የቀድሞዋ ሶቪየት ኅብረት ደሴቶቹን በሁለተኛው የዓለም ጦርነት ወቅት እንደያዘች ተገልጿል። ጃፓን ሕገወጥ ተግባር ነው ትላለች። ጉዳዩ ታዲያ የረጅም ጊዜ ዲፕሎማሲያዊ ጠብ አስከትሎ ለሰላም ስምምነት እንቅፋት ሆኖ ቆይቷል።
የዩናይትድ ስቴትስ ተጠባባቂ መከላከያ ሚኒስትር ፓትሪክ ሻንሃንና የቻይናዊ መከላከያ ሚኒስትር ዌይ ፌንግሄ ዛሬ ሲንጋፖር ላይ ተገናኝተው ተነጋግረዋል። ሻንሃን የቻይና መጥፎ ባህሪ ያሉትን ቢነቅፉም የዩናይትድ ስቴትስና የቻይና ወታደራዊ ግንኙነት እንዲዳብር እየሰሩ መሆናቸውን ገልጸዋል። ሁለቱ ባለሥልጣኖች የተነጋገሩት ከሻንግሪላ መከላከያ መድረክ ዓመታዊ ስብሰባ ጎን እንደሆነ ተገልጿል። በሁለቱ ሀገሮች መካከል በሚካሄደው የንግድና የጸጥታ ንትርክ ምክንያት በግንኙነቶቻቸው ላይ ውጥረት ሰፍኗል። ሻንሃን ከስብሰባው በፊት ለጋዜጠኞች በሰጡት ቃል ነገ ቅዳሜ በሚያደርጉት አብይ ንግግር ቻይና በደቡብ ቻይና ባህር ማንማን ደሴቶች ላይ ስላላት ከመጠን በላይ ያሉት ወታደራዊ ሕልውና አነሳለሁ ብለዋል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 22 2011 ዓ.ም ምሽት ፕሮግራም ነው።
ከሰው ሰራሹ ታሪክ ወጥተን ቀጣዩን ትውልድ ምንድነው ከበደ ሚካኤል ያሉት ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደ ሰዓት ብለዋልና መቆስቆስ መቻል አለብን። እንቢ የሚል አለመቻልን የሚጸየፍ በቀሚስ ምክንያት የሚደርስባትን ውግዘት የምትቃወም ልጅ ምን ፈጥረው ከቤታችን ካስተዳደጋችን ጀምረን
ምሁራን መምህራን ሴቶች በተለይ በሳይንሱ ሴቶችን ያገኛል። እኔም ከነሱ የነሱን አንገ ለመስራት ያላችሁ መነሳት አሳይ እኔ ራሴ ተጠቃሚ ሆንኩና ባለኝ ጊዜና አጋጣሚ አንዳንድ ፕሮግራሞች እያዘጋጀን በሚቻለው የሚሰሩትን ሴቶች እንዲበረታቱ ሙከራ ያደረኩኝ ነው።
የት ነበርሽ ንጉሴና ፕሮፌሰር ያለም ፀሐይ መኮንን ነው በተከታታይ የሰማችኋቸው። የዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት ማህበራዊ ግዩራን ዘረ ኢትዮጵያ በመህፃር ከእንግሊዝኛ ስሙ ሲድ ወይም SEED ተብሎ ይታወቃል። በዘንድሮው ዓመታዊ ልዩ የዕውቅናና የሽልማት ሥነ ሥርዓቱ ካከበራቸው 9 ሴቶች ከሦስቱ ጋር ከተካሄደ ውይይት የተወሰደን የሰማችሁት በምሽቱ ይዘናቸዋል።
አሁን የዕለቱ አበይት ኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት በ27ኛው ዓመታዊ ክብረ በዓሉ ለልዩ ዕውቅናና ክብር ካበቃቸው 9 ኢትዮጵያውያን አንዷ ናቸው። የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ወይዘሮ መዓዛ አሸናፊ ባለፈው እሁድ የተካሄደውን ይህን ሥነ ሥርዓትን ተርሶ በሽልማቱና አለፍ ብለንም በኃላፊነት በሚመሩት ፌዴራል ጠቅላይ ፍርድ ቤቱ ሥራ በኢትዮጵያ የፍትህና የሕግ ጉዳዮች ዙሪያ አወያይተናቸዋል። አሉላ ከበደ ነው ወይዘሮ መዓዛ አሸናፊን ያወያየው፣ ቀጥሎ ይቀርባል።
ወይዘሮ መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት፣ በቅድሚያ እንኳን ወዲህ ወደ አሜሪካ ድምጽ ራዲዮ ብቅ አሉ።
በጣም አመሰግናለሁ አሉላ፣ በጣም አመሰግናለሁ ስለጋበዛችሁ።
በሰሜን አሜሪካ የሚገኘው የኢትዮጵያውያን የሽልማት ድርጅት ዘንድሮ ከተሸላሚዎቹ አንዱ አድርጎታል። 9 ሴቶች ናቸው የተሸለማችሁት።
ስለሱም አመሰግናለሁ።
ትልቁ ጉዳይ ልምጣ። እርስዎ የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት የመጀመሪያ ሴት ፕሬዚዳንት ኖት። ትልቅ ኃላፊነት እንደሆነ ይልቁንም ኢትዮጵያ አሁን በሽግግር ላይ ባለችበት ጊዜ የመጣ ኃላፊነት እንደመሆኑ የተለየ ትኩረትም ይስባል። የህግ ጉዳይን እንነጋገር። ከመጡ አጭር ጊዜም ቢሆን ወደዚህ ኃላፊነት በርካታ ለውጦች፣ በርካታ የህግ ማሻሻያዎች የሚፈለጉበት ጊዜ ላይ ነው እና ምን አይነት ጅምሮች አሏቸው? ምን አይነት ውጥኖች ስራ ተጀምሩ?
አመሰግናለሁ ይህን ጥያቄ ስላነሳ። በየጊዜው የሚደረጉ ጥረቶችን ለማስተዋወቅ እንሞክራለን፣ ለመናገር እንሞክራለን። እንዳልከው እንግዲህ አሁን 7ኛ ወራችን ነው። እኔም ምክትል ፕሬዚደንትም አቶ ሰለሞን ዋቅቶላም ወደ ኃላፊነት ከመጣን እንግዲህ ከዛ ጊዜ ጀምሮ ምንድነው ዋናው እምነታችን፣ ይሄ ከባድ ስራ ነው፣ ከባድ ኃላፊነት ነው። በተወሰነ ሰው የሚሰራ ስራ አይደለም እውነቱን ለመናገር እና በርካታ ሰዎች ድጋፍ፣ በርካታ ባለሙያዎች ተሳትፎ የሚያስፈልገው ስራ ነው። መጀመሪያም የጀመርነው ከዳኞቻችን ነው መነጋገር የጀመርነው። በፌዴራል ፍርድ ቤት 360 ዳኞች አሉ። ከእነሱ ጋር ስብሰባ አድርገን በተለይ የፍርድ ቤቱን ነጻነት፣ የዳኝነትን ነጻነት ማስከበር የዳኞች ስራ መሆኑን በሰፊው ተነጋግረን እዚህ ላይ የጋራ ግንዛቤ ላይ ደርሰናል። በሌላ በኩል ደግሞ ጠበቆችን ማወያየን፣ ምክንያቱም እዚህ ሀገር እንደሚሉት ጠበቆቹ ኦፊሰርስ ኦፍ ዘ ኮርት ይሏቸዋል። ጠበቃ ማለት የፍርድ ቤቱ አካል ነው እና ጠበቆችና ዳኞች እየተናበቡ ካልሰሩ የፍትህ ሁኔታ ለማራመድ አስቸጋሪ ነው የሚያደርገው። ከጠበቆችም ጋር ውይይት አደረግን። ውይይት ማድረግ ብቻም አይደለም፣ በኋላ ደግሞ ኮሚቴ አቋቁመን ጠበቆች፣ የቀድሞ ዳኞች ያሉበት 18 ሰዎች ያሉበት ኮሚቴ አቋቁመን በተለይ ወሳኝ የሆኑ ፍርድ ቤቱ ሪፎርም ለማድረግ የሚረዱ ህጎችን በማሻሻል ረገድ እያገዙን ነው ያሉት። እንግዲህ ከዛ አልፎ በተወሰነ ደረጃ ስልጠና ጀምረናል ለዳኞች፣ ለፍርድ ቤት ሰራተኞች፣ ከዳኝነት ውጭ ያላሉት ስልጠና ጀምረናል። እንደገና ሲስተማችንን በአጠቃላይ ለማሻሻል የተለያዩ እርምጃዎች እየወሰድን ነው። ለምሳሌ ምንድን ነው ፍትህ፣ ህዝብን ያማከለ ፍትህ መስጠት አለብን ብለን ነው የምናምነው። ምክንያቱም ህዝቡ ወደ ፍርድ ቤት ሲመጣ እንደ ድሮ እየሰጋ ግራ እየተጋባ እንዳይመጣ ምንድን ነው ማድረግ የምንችለው? እንዴት ነው ኤንቫይሮንመንቱንስ ፍሬንድሊ ልናደርግ የምንችለው የሚለው ላይ እርምጃዎች እየወሰድን ነው የምንገኘው። እንግዲህ ከህግ ማሻሻያው ከስልጠናው በተጨማሪ የፍርድ ቤት ትልቁ ችግር ደጋግሜ እንደምናገረው የኢንፍራስትራክቸር ችግር አለው። ፍርድ ቤት መሰረተ ልማት ዳኞቻችን ቢሮ የላቸውም። የችሎት ማስቻያ ስፍራ በጣም አነስተኛ ነው። ይሄ ችግር አለ። እንግዲህ እሱን ለመቅረፍ ደግሞ ከገንዘብ ሚኒስቴር ጋር ተገናኝተን ለጊዜው የተወሰኑ ችሎቶች የተወሰኑ ቢሮዎች እንዲሰሩ ዝግጅቶች እያደረግን ነው። አጠቃላይ ሪፎርሙን ደግሞ ከመንግስት በጀት ውጪ በለጋሾች ድጋፍ ተጨማሪ ስራዎችን ለመስራት የ3 ዓመት አክሽን ፕላን ሰርተን አሁን ከለጋሾች ጋር በመነጋገር ላይ እንገኛለን። የተወሰነውን ስራ ደግሞ እንደ ፓይለት ከዩኤስኤድ ጋር ጀምረን እየሰራ ነው ያለ ነው።
ቀጣ ጀምሮች መንገድ ያዙ ይመስላል። የምንነጋገረው ሶስተኛውን የመንግስት አካል ገለልተኛ እንዲሆን የሚፈለገው በሁሉም መልኩ፣ ነገር ግን ስር የሰደደ ባህል ምናልባትም አሰራሩን ጨምሮ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ራሱን አሸባሪ ያሉበት በህግ ስም በደል ሲፈጸምበት የቆየ ስርዓት ነው እና ያንኑ ያህልም ቀላል እንዲሆን አይጠበቅም። ነገር ግን የቱን ያህል ገለልተኛ ናቸው? የፍትህ ስርዓቱ ከመንግስቱ ገለልተኛ እንዲሆን፣ ከሌሎች የትኛውም የመንግስት አካላት ገለልተኛ እንዲሆን በሚፈለገው ደረጃ ገለልተኛ መሆን የሚችሉበት ሁኔታ ላይ ናቸው?
አድማጮች፣ ከፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ከወይዘሮ መዓዛ አሸናፊ ጋር የተጀመረው ቃለ ምልልስ ይቀጥላል። የፍርድ ቤቶችን ከማናቸውም የመንግሥት አካላት ተጽዕኖ ነጻነት ጨምሮ ሰፋ ያለው ቃለ ምልልሳቸው በነገው ምሽት ይቀርባል። እንድትከታተሉ ተጋብዛችኋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። አሉላንና እንግዳውን እናመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
በአዲስ አበባ መሬት በመውረርና ህገወጥ ግንባታ በማካሄድ የተጠረጠሩ የመንግስት ሹማምንትና የፖሊስ አባላት እየተያዙ መሆናቸው ተነግሯል። የመሬት ወረራውን የፖለቲካ ጥቅም ለማራመድ ሀብት ለማጋበስ አንዳንድ ኃይሎች እየተጠቀሙበት ነው ሲል የአዲስ አበባ ከንቲባ ጽህፈት ቤት ቃል አቀባይ ገልጸዋል። የከተማይቱ አስተዳደር ይህንን ለማስቆም እርምጃ እንደሚወስድ የከንቲባው ጽህፈት ቤት ቃል አቀባይ አመልክተዋል። የአዲስ አበባ ባለ አደራ ምክር ቤት የሚባለው ስብሰባ ደግሞ እርምጃው በጥንቃቄ እንደሚካሄድ አሳስበዋል። መለስካቸው አመሃ ዝርዝሩን ይዟል።
የአዲስ አበባ ከተማ ከንቲባ ጽህፈት ቤት ቃል አቀባይ ወይዘሪት ፌቨን ተሾመ ለቪኦኤ እንደገለጹት በከተማዋ የመሬት ወረራ በተካሄደባቸው 5 ክፍለ ከተሞች ውስጥ በህገወጥ መንገድ መሬት በመውረር ግንባታ ያካሄዱ የመንግሥት የሥራ ኃላፊዎችና የፖሊስ አባላት በቁጥጥር ስር እየዋሉ ይገኛሉ። ወደፊትም በሕገ ወጥ መንገድ በመሬት ወረራ ላይ ተሳትፈው በተገኙ የመንግሥት አካላት፣ ባለሀብቶችና ግለሰቦች ላይ የከተማ አስተዳደሩ ሕጋዊ እርምጃ መውሰዱን እንደሚቀጥል ቃል አቀባይዋ ገልጸዋል። በተለይ የመሬት ወረራው በቦሌ፣ ነፋስ ስልክ ላፍቶ፣ ኮልፌ፣ የካና አቃቂ ክፍለ ከተሞች ተስፋፍቶ እንደሚገኝ የተናገሩት ወይዘሪት ፌቨን ይህን ሕገ ወጥ አካሄድ ለማስቆም አስተዳደሩ መወሰኑን አስታውሰዋል።
በተለይም ባሳለፍነው 3 ሳምንት ደግሞ ፖለቲካሊ ሞቲቬትድ የሆነ የመሬት ወረራ ጭምር እንዳለ የፖሊስና የከተማው አቃቤ ሕግ ቢሮ መረጃ በተጨባጭም ያሳያል። ባለሀብቶችም እዚህ ውስጥ እንደሚሳተፉ ጭምር መረጃዎች አሉ። ሰዎች በአንድ ምሽት በላስቲክ በእንጨት ቤቶች ሰርተው የሚያድሩባት ከተማ እየሆነች ነው። ይህንን ደግሞ የከተማ አስተዳደሩ እርምጃ የመውሰድ ኃላፊነት አለበት። ቁጭ ብሎ አይመለከትም። መንግስት ያለበት ሀገር ነው፣ ህግ ያለበት ሀገር ነው። ይሄ ነገር ሊቆም ይገባል በሚል ነው እንግዲህ ባለፈው እነዚህ ቤቶች ሊፈርሱም ይገባል፣ ይህን እንቅስቃሴ ለማስቆም ውሳኔ የተላለፈው ማለት ነው።
በአዲስ አበባ ከተማ በተለይ በከተማዋ ዳርቻ በሚገኙ ክፍለ ከተሞች ህገወጥ ግንባታ ሲካሄድና ሲፈርስ ይህ የመጀመሪያ እንዳልሆነ በብዙዎቹ የታወቀ ነው። በዚህም ምክንያት ብዙ እንባ ፈሷል፣ ብዙ ሀብት ወድሟል፣ የሰው ሕይወትም ጠፍቷል። የከተማው አስተዳደር አሁን ወስደዋለሁ የሚለው እርምጃ ከቀደሙት በምን የተለየ ነው የሚለው የቪኦኤ ጥያቄ ነበረ።
በተለይ አሁን በዋናነት ትኩረት ያደረገው የከተማ አስተዳደሩ የጊዜ ገደብም ሰጥቷል። በዚህ ጊዜ ውስጥ ራሳቸው ግለሰቦቹ ያፍርሱ የሚል መልእክት ነበር የተላለፈው። እንግዲህ በዚህ ጊዜ ውስጥ ራሳቸው ግለሰቦቹ እንዲያፈርሱ እንጠብቃለን። ያ ካልሆነ ግን መንግስት ያው ይሄ የህዝብ ሀብት ነው፣ ውስን ሀብት ነው። መሬት እንደሚታወቀው ከጉልበተኞች ከህገወጥ ግለሰቦች ይህንን መሬት መልሶ ይወስዳል ማለት ነው።
ቃል አቀባይዋ ህገወጥ ግንባታ ናቸው በሚል እንዲፈርሱ የተወሰነባቸው ቤቶች ቁጥር ለጊዜው ተለይቶ አልታወቀም። ይሁንና በጥቂት ቀናት ውስጥ ይህ እንደሚታወቅ ተናግረዋል። ከዚሁ የአስተዳደር ውሳኔ ጋር በተያያዘ ራሱን የአዲስ አበባ ከተማ ባላደራ ምክር ቤት ብሎ የሚጠራው አካል መግለጫ ወጥቷል። የምክር ቤቱን ሰብሳቢ አቶ እስክንድር ነጋን ቪኦኤ አናግረዋቸው ነበረ። በአቶ እስክንድር አባባል ህገወጥ ግንባታን ምክር ቤቱ በሁለት ከፍሎ ነው የሚያየው። አሁን በስልጣን ላይ ያለው የከተማው አስተዳደር ከመምጣቱ በፊትና በኋላ የተሰሩት ቤቶችን በሁለት ለይቶ በማየት ህግ የማስከበሩን ስራ በጥንቃቄ ማከናወን እንዳለበት ያሳስባሉ።
የህግ በላይነትን በማስከበር ይህንን ግልጽ የሆነ መስመር አስቀምጦ እሱ ስልጣን ላይ ባለበት ጊዜ ውስጥ ምንም ህገወጥ ቤት እንዳይሰራ መከላከል አለበት። ይህን እንደግፋለን። ህገወጥነት መስፋፋት የለበትም። ህግና ስርዓት የሰፈነባት ከተማ መሆን አለባት እንላለን። ስለዚህ አሁን ቃውሞ መግለጫ ያወጣ ነው ህግ አታስከብር አይደለም። አሁን ህገወጥ ቤቶች ይሰሩ አይደለም። ስርዓት አልበኝነት ከተማቸው ይስፈን አይደለም። በደንብ መስመር አስምርና በየትኛው በኩል ነው የምትንቀሳቀሰው፣ ከመስመሩ በቀኝ ነው በግራ በኩል የሚለውን በደንብ መለየት አለብህ በሚለው ነው።
ወይዘሪት ፌቨን እንደሚሉት ከሆነ የከተማው አስተዳደርም በዚህ ጉዳይ ላይ ያሰበበት ይመስላል።
እንግዲህ አሁን ግለሰቦቹንም ለማናገር የችግራቸውን ሁኔታ ለማየት ኮሚቴ ተቋቁሞ በየቤቱ የተዞረ የማናገር ስራ እየተሰራ ነው። በጣም የከፋ ችግር ያለባቸውን ሰዎች የከተማ አስተዳደሩ እንግዲህ መጠለያ የሌላቸውን ጊዜያዊ ማቆያም ሰርቶ ቢሆን እንዲቆዩ ይደረጋል። ከዛ ውጭ ግን ህገ ወጥነትን አናበረታታም። ህገ ወጥ ከሆነ መፍረሱ አይቀርም። ግን ይሄ በተለይ በቅርብ ጊዜ የተሰሩትን ማለታችን ነው። ረጅም ጊዜ ያስቆጠሩ ህገ ወጥ ግንባታዎች በከተማው መኖራቸው ይታወቃል። እነሱን ግን አንነካ። ምክንያቱም እሱ ጥናት ይፈልጋል። እንዴት ነው ትሪት መደረግ ያለባቸው የሚለው በጥናት ላይ ተመርኩዞ ወደፊት ምላሽ ያገኛል። ይሄ ግን ሰሞኑን እየተደረገ ያለውን የመሬት ወረራ ቀደም ሲል ለመግለጽ እንደሞከርኩት ፖለቲካሊ ሞቲቬትድ ነው። ባለሀብቶች ጭምር አሉበት። ይሄ ብዙም ከድሃው የህብረተሰብ ክፍል ጋር የሚገናኝ የመሬት ወረራ ስላልሆነ ነው ይህንን እርምጃ ለመውሰድ የከተማ አስተዳደሩ ውሳኔ ያስተላለፈው።
በጣም አመሰግናለሁ።
እኔም በጣም አመሰግናለሁ።
መለስካቸው እናመሰግናለን። በደሴ ከተማ ዛሬ መምህራን ሰላማዊ ሰልፍ አካሂደዋል። መምህራኑ ከጥቅማ ጥቅምና ከሙያዊ ክብር ጋር የተያያዘው አሉን ያሏቸውን ጥያቄዎች አሰምተዋል። በሌላ በኩል ሰልፉ ለጤና ባለሙያዎች የተደረገውን የደሞዝ ጭማሪ በበጎ ጎኑ ካለመመልከት የተነሳ ነው የሚሉ መሰረታዊ የመምህራን ማህበራትም አሉ። መስፍን አራጌ ከደሴ ዝርዝሩን ልኳል።
ቁጥራቸው 1000 የሚጠጋ መብት ጠያቂ መምህራን ከከተማው የተለያዩ አቅጣጫዎች ያልተሰማ ድምጻችን ይሰማ የሚል መልእክታቸውን እያስተላለፉ መዳረሻቸውን ያደረጉት ወደ ከተማ አስተዳደሩ ጽህፈት ቤት ግቢ ነበር። የመምህራን ደሞዝና የጥቅማ ጥቅም ጥያቄዎች ፈጣን ምላሽ ይሰጣቸው፣ የመምህራን አካዳሚክ ነጻነት ይከበር፣ አገር ጥራት ባለው ትምህርት ትገነባለች የሚሉና በርካታ ጥያቄ ምልክቶችን ያስተላለፉት መምህራን ለሙያው ተገቢው ትኩረት አልተሰጠውም ባይ ናቸው። ይህን ተከትሎ በክልሉ መምህራን ማህበር የተደረገውን የሰልፍ ጥሪ ተቀብለው ጥያቄያቸውን ለመሰንዘር መሰለፋቸውን ይገልጻሉ። የደሴ ከተማ መምህራን ማህበር ሊቀመንበር አቶ አለሙ ባዬ
በ2008 ደሞዝ ጭማሪ ሲያደርግ ለመምህራን አልተጨመረም፣ በዛ ምክንያት ክፍያው ከማንኛውም ሴክተር በታች ነው። ወጣት መምህራን መኖር አልቻሉም። የክራይ ከፍለው መኖር ስላልቻሉ ጥያቄዎቻችን ተጠንተዋል። በተጠናው መሰረት ይመለሱልን። ሙያ ማህበሩ ደግሞ ሲቪክ ማህበር ከሆነ ከፖለቲካ ነጻ የሚሆንበት ነው። አሁን እንቅስቃሴያችን እያደረጋለሁ።
ሙያ ማህበሩ ነጻ አይደለም ብላችሁ ታስባላችሁ?
በ2004 እኮ መሪያችን በጣም የወደደው ጋሽ መንግስቱ አመዴ የወረደው በእኛ ፍልቃድ አይደለም። ያም መግለጫ ስላለው ነው ይህን የምንልበት።
በነገራችን ላይ ሰልፉን ስታካሄዱና ይህንን ሰልፍ ስትጠሩ የመማር ማስተማር ሂደት ተቋርጧል
ዛሬ? አዎ።
ሰልፉ እንደሚካሄድ ይፋ ከሆነበት ዕለት አንስቶ አገር አቀፉ ብሔራዊ ፈተና እንዳይካሄድ ሆን ተብሎ የተሸረበ ሴራ ነው የሚሉ መልእክቶች በማህበራዊ ድረገጾች መውጣት ጀምረው ነበር። ትችቱ ግን እኛን አይመለከትም ይላሉ አቶ አለሙ።
የተማሪዎችን ውጤት መያዣ የሚያደርግም ሙያ ማህበር መምህርም የለንም። ይሄ ሆን ተብሎ ሰልፉን ለማደናቀፍ የተሰራ ደባ ነው። ብሔራዊ ፈተናዎችን ለማደናቀፍ የተጠራ ሰልፍ ሳይሆን ዛሬ በ23 በአፋጣኝ ያደረግ ነው ፈተናዎችን እንዳይነካ ለማድረግ ሙያ ማህበሩ በአቋም ይዞ የወጣበት ስለሆነ ካልዋልታ በዘለለ የእኛም የመምህራናችንም አላማ አይደለም።
መምህራኖች በተወካዮቻቸው በኩል ባለ 5 ነጥብ ዝርዝር ጉዳዮችን ያካተተ ጥያቄዎቻቸውን ለደሴ ከተማ አስተዳደር ጽህፈት ቤት ተወካይ አቶ ትእዛዙ እንግዳ አስረክበዋል። ሰልፉ በክልሉ የተለያዩ ዞኖችና ወረዳዎች መካሄዱም ታውቋል። የክልሉ መምህራን ማህበር በቅርቡ ያካሄደው አስቸኳይ የምክር ቤት ስብሰባ ህጋዊነት የሌለው ወቅታዊነትን ያልጠበቀ ነው የሚሉ አንዳንድ መሰረታዊ መምህራን ማህበራት በደሴ ተቃውሟቸውን በጽሁፍ አስታውቀዋል። ቁጥራቸው በርካታ የሆኑ ተማሪዎችና መምህራን ሲፈናቀሉ መምህራን ማህበሩ በዝምታ አልፏል። ለጤና ባለሙያዎች የተደረገውን የደሞዝ ጭማሪ በበጎነት ባለማየት የተጠራ ሰልፍ ነው ሲሉ ይከሳሉ እኒህ ወገኖች። አሁን ያለው መምህራን ማህበር ስለማይወክለን አስቸኳይ ሀገራዊ መምህራን ማህበር በአዲስ መልክ ይደራጅልንም የሚል ጥያቄ አቅርበዋል። የአማራ ክልል መምህራን ማህበር ፕሬዚዳንትና ወጋው ደርሰህ በክልሉ የተደረጉት ሰልፎች እየተሳኩ እንደነበሩ ይናገራሉ።
ከአዊ ብሔረሰብ ዞን በስተቀር በሁሉም የተሳካ ሰልፍ ተካሂዷል። ያለምንም ችግር በሰላማዊ መንገድ ነው ሰልፉም የተጠናቀቀው። መምህራንም ያነሷቸውን ጥያቄዎች በአግባቡ ለሚመለከተው አካል እንዲደርስ አስተላልፈዋል። የጸጥታ ኃይሉም ሌሎች ከሰልፉ ዓላማ ውጭ ወደማይፈለግ ነገር እንዳይሄድ አስፈላጊውን ትብብርና እገዛ አድርገውልናል።
በ2009 ዓ.ም መንግስት ለሌሎች የመንግስት ሰራተኞች ደሞዝ ሲጨምር መምህራንን ተጠቃሚ ሳያደርግ ማለፉን አስታውሰው ሰልፉ ይህ እንዲስተካከል ጥሪ እየተላለፈበት ነው ሲሉ አስታውቀዋል። በተጨማሪም ቴክኒክና ሙያ ስልጠና ላይ ለሚደርስ የአካል አደጋ የህይወት ዋስትና ይሰጥ የሚሉ ጥያቄዎች እንደተካተቱበትም ፕሬዚዳንቱ ጠቅሰዋል።
ልክ እንደ ሌሎች የመንግስት ሰራተኞች ፍትሐዊ የሆነ አከፋፈል ይኑረን ነው። በትምህርት ተቋማት ውስጥ የአካዳሚክ ነጻነት ኑሮ መምህራን ስራቸውን በአግባቡ እንዲሰሩ ይደረግ የሚሉ ዋና ዋናዎች ናቸው። በአብዛኛው
ይህ ሰልፍ ህጋዊነት የሌለውና ወቅታዊነቱን ያልጠበቀ በተለይ ደግሞ በክልሉና በአገሪቱ ቁጥራቸው ሰፊ የሆነ መምህራንና ተማሪዎች ሲፈናቀሉ ዝም ተብሎ መምህራን ማህበሩ አሁን ያነሳው ጥያቄ የጤና ባለሙያዎች የደሞዝ ጭማሪ ስለተደረገላቸው በበጎነት ካለመመልከት የተነሳ ነው የሚሉ አስተያየት የሚሰጡ አሉና በዚህ ጉዳይ ላይ የእናንተ አስተያየት ምንድን ነው?
ይሄ የተሳሳተ ነው። ለምን መሰለህ? እኛ ጥቅምት ላይ በሰሜን ጎንደር ደባርቅ ከተማ ላይ የክልሉ መምህራን ማህበር የምክር ቤት ጉባኤ አካሄደን ነበር። በዛን ሰዓት ይሄ የሰልፍ ጥያቄ በአሁኑ ሰዓት የምናነሳው አይደለም፣ የጥቅማ ጥቅም የምናነሳው አይደለም። ሀገሪቱ ያለችበት አሁን ችግር ላይ ነው። ስለዚህ ይህንን እኛ አብረን ከመንግስት ጋር ተባብረን ሰላሙን ማረጋጋት ይገባናል ነው። በዛ ምክንያት ጥቅምት ላይ ሊካሄድ የነበረው ቢራዘም ተደረገ። በዛም ሰዓት የነበረው የምክር ቤት ጉባኤ ያስቀመጠው የጊዜ ገደብ አለ። ጥያቄውን ለመንግስት በአቋም መግለጫና በግንዛቤ ሀሳቦች ለሚመለከተው በየደረጃው ላለ አካል ተላልፏል። በዛ መሰረት ይህን የጊዜ ቆይታ ጠብቋል። አሁን አንደኛ መፈናቀሉ በዛን ሰዓትም ባሳለፈው የአቋም መግለጫ ሊቆም አልቻለም። መምህራን ከስራ ተገልለዋል። ተማሪዎቻችን መማራቸውን አቋርጠዋል። ለዚህ ይሄ ነገር እየቀጠለ እንጂ እየተሻሻለ ባለመሄዱ አንደኛ ይህንን ለመንግስት ማስተጋባት አለብን፣ ከመንግስት ጋር አብረን መስራት አለብን የሚለው ዋናው አንዱ ውሳኝ።
ስለዚህ የጤና ባለሙያዎች የጥቅማ ጥቅምና የደሞዝ ጭማሪ በተደረገ ማግስት ሰልፉ መደረጉ አጋጣሚ ነው ነው የሚለውት?
እኛ አጋጣሚ ብለን ነው የምንወስደው። በቃ እንደዚህ ፍትሐዊ የደሞዝ አከፋፈል ቢኖረው እኛ ደስተኛ ነን። ይሄ እንደዚህ አይነቱ አስተሳሰብ ካለ ተራ ምቀኝነት ነው።
ጠቅላይ ሚኒስትሩ ከትምህርት ባለሙያዎች ጋር በተወያዩበት ሰዓት ከመምህራን ጥያቄ ጋር የተያያዘውን ጉዳይ ለመመለስ ትምህርት ሚኒስትርና የመምህራን ማህበሩ ጥናት አጥንቶ እንዲያቀርብ አቅጣጫ ቢሰጥም እስካሁን ምንም አይነት ምላሽ አልተገኘም። በየወቅቱ በሚያሻቅበው ኑሮ ምክንያትም መምህሩን ለጉዳት እየተዳረገ መሆኑን አመልክተዋል። በየጊዜው የሚገቡ ቃሎችም በተግባር እንዲውሉ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁኝ መስፍን። በተያያዘ ዜና 46 የደሞዝ የጥቅማጥቅምና አስተዳደራዊ ጥያቄዎችን ያነሱ መምህራን በአማራ ክልል በተለያዩ ከተሞች ተቃውሞ ሰልፍ ዛሬ ማካሄዳቸውን አስቴር ምስጋናው ከባህር ዳር ዘግባለች። ጥያቄዎቹ የፌዴራልና የክልል መንግስታትን የሚመለከቱ መሆናቸውን በሂደትም መልስ እንደሚሰጥበት መንግስት ምላሽ መስጠቱን አስቴር ዘግባለች። ተጨማሪ አላት።
በባህር ዳር፣ በደብረ ታቦር፣ በደብረ ማርቆስ እና በሌሎች የአማራ ክልል ከተሞች ዛሬ መምህራን የተቃውሞ ሰልፍ አካሂደዋል። ጥያቄያቸው ደግሞ ከደሞዝ ከጥቅማጥቅምና አስተዳደራዊ ጉዳዮች ጋር የተያያዘ ሲሆን በጥቅሉ 46 ጥያቄዎችን ያካተተ ነው።
መስፍን አመሻየለ እባላለሁ። የባህር ዳር ከተማ አስተዳደር መምህራን ማህበር ሊቀመንበር ነኝ። በዛሬው ዕለት ይህን ሰላማዊ ሰልፍ ልናደርግ የቻልነው ግንቦት 17 እና 18 የአማራ ክልል መምህራን ማህበር የምክር ቤትና ጠቅላላ ጉባኤ ባደረግነው አስቸኳይ ስብሰባ በየጊዜው ለመንግስት የደሞዝ የጥቅማጥቅም ጥያቄ ብናቀርብም ምንም ምላሽ ባለማግኘታችን ነው ዛሬ ይህን ሰላማዊ ሰልፍ እናደርግ የተገደድነው።
ስሜ አብነት ባይህ ይባላለሁ። በከተማ መስተዳድሩ የምንኖረው መምህራን ጥቅማ ጥቅማችን አግኝተን በቃ እንደ ማንኛውም ዜጋ መብታችን ተከብሮ እንደ ማንኛውም ሰው መኖር ነው የምንፈልግ።
ከዚህ በተጨማሪ በሀገሪቱ ያሉ መምህራን ከክልል ክልል ክፍያቸው ይለያያል፣ የደረጃ እድገትም በወቅቱ እንዳናገኝ ተደርጓል፣ የትምህርት ዘርፉም በፖለቲካ አመራር ሳይሆን መመራት ያለበት በባለሙያ ነው የሚሉ ጥያቄዎች ከፍ ብለው የተደመጡ ናቸው። በሰልፉ አጠቃላይ ላይ የመምህራንን ጥያቄ የተቀበሉት የአማራ ክልል የርዕሰ መስተዳደሩ ጽህፈት ቤት ኃላፊ አቶ ዘላለም ልጅአለም ናቸው።
ያነሳቸዋቸው ወደ 47 ጥያቄዎች በስድስት ካታጎሪ ተከፍለው ነው የቀረቡት። ክልሉን የሚመለከተውን የክልሉ ከፍተኛ አመራር ወይም የካቢኔ አባል ውይይት አድርጎ ምላሽ ይሰጣቸዋል። በተመሳሳይ ደግሞ የፌዴራል ጥያቄ ያቀረባችሁትን ከፌዴራል መንግስት ጋር የክልሉ መንግስት በመነጋገር መፍትሄ ለማምጣት ጥረት የሚያደርግ መሆኑን ለመግለጽ ነው የምንፈልገው።
የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ በስልክ ለአሜሪካ ድምጽ ሬዲዮ እንደተናገሩት የመምህራን ጥያቄ በክልል ብቻ የሚፈታ ሳይሆን የፌዴራል መንግስትን ጣልቃ ገብነት የሚጠይቅ በመሆኑ በጋራ ችግሩን በሂደት እንፈተዋለን ነው ያሉት።
በተመለከተ በፌዴራል መንግስት ምላሽ ሊሰጥ የሚችለው በእኛ በኩልም ጥያቄ አላቸው። በክልል የሚመለሱ አንዳንዶች እየተመለሱ በሂደት ላይ ያሉ ግን ሙሉ በሙሉ በክልል አቅም መሰረት
የትምህርት ዘርፉ በፖለቲካ ተሿሚ መመራት የለበትም ለሚለው ደግሞ ዶክተር ይልቃል ይህንን ጥያቄ ለመመለስ ከመምህራኑ ጋር ፊት ለፊት መነጋገር ያስፈልጋል ነው ያሉት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። አሁን ከምሽቱ 3 ሰዓት ከ32 ላይ ነው። አዲስ አበባ ላይ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያን ካርል ስተርሊንግ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። የፌስቡክ አድራሻችን አት ቪኦኤ አምሃሪክ ነው። በቀጥታ እየተላለፈ ይገኛል። አብራችሁን ቆዩ። ዛሬ ጁምዓ ነው። ከቅዱስ ረመዳን ጋር የተያያዘ አንድ አጠር ያለች ዘገባለችን። ቅዱሱ ረመዳን ወር ዘንድሮ ያረፈው በአውሮፓው ሜይ ወይም በበዛው ወርሃ ግንቦት ነው። ወሩ በአሜሪካ እጅግ ሞቃት ሆኗል። እስከ 32 ዲግሪ ሴልሺየስ ከዚያም በላይ ግሏል አየሩ። በዲግሪስ ፈረንሃይት ለምትቆጥሩ 90ና ከዚያም በላይ ማለት ነው። ቀኖቹም ጎህ ቀዶ ጀንበር እስክትጠልቅ ያለው ጊዜ በጣም ረጅም ነው። የዛሬው ለምሳሌ የጁምዓ ቀን ርዝመት 14 ሰዓት ከ41 ደቂቃ ነው። በዚህ ሁኔታ እየጾመ ያለን ሰው ሩጥ ብላችሁ ትመክሩታላችሁ? ማንስ ሲሆን ፈቃደኛ የሚሆን ግን አሉ። ሰባ ጾም ላይ ያሉ ሙስሊም ምዕመናን ባለፈው ግንቦት 10 ዋሽንግተን ዲሲ ላይ 5000 ሜትር ሮጠዋል። ዝግጅቱ በየዓመቱ ረመዳን ውስጥ በብሔራዊ ደረጃ የሚካሄድ ባህል አካል ሲሆን በአካልም ይሁን በአእምሮ ልዩ ድጋፍ ለሚያስፈልጋቸው ሕፃናት እርዳታ የሚውል የ100,000 ዶላር ገቢ ለማሰባሰብ ነው የሚደረገው። ባልደረባዬ ኒያላ መሐመድ ያለፈው ሳምንት የዋሽንግተን ሩጫ ላይ ተገኝታ ብዙዎቹን አነጋግራለች። የጾም 5000 ወይም ፋስቲንግ 5K የሚባለው የዚህ ዝግጅት ፕሬዚዳንት ፋርሃን ራዚ ስለ ፕሮግራማቸው አጫውተዋታል።
We started this because we really wanted to help these small and local charities
ይህንን የጀመርነው በየአካባቢው ያሉ አነስተኛ በጎ አድራጊዎችን ለመደገፍ ነው ነው የሚሉት ራዜ። ይህ የአምስት ሺህ ሜትር ሩጫ ታዲያ እኛ ለምንወክላቸው በብዙ ደሃ ሀገሮች ውስጥ ላሉ ሕፃናት በምግብና በሌላም አይነት እርዳታ እንዲደርስ ለማድረግ በዚህ ቅዱስ ረመዳን ወር ውስጥ የምናካሄደው አንዱ እንቅስቃሴ ነው። ፋስቲንግ 5K ወይም የጾም 5000 በራዚና በጓደኞቻቸው የተወጠነውና የተጀመረው የዛሬ 6 ዓመት ቦስተን ማራቶን ላይ ከተፈጸመው የሽብር ፍንዳታና ጥቃት በኋላ ሲሆን፣ ሐሳቡም ሙስሊሞች ሽብር ፈጠራን እንደሚቃወሙ ግልጽ መልእክት ለማስተላለፍና ለሯጮቹም የነበራቸውን ድጋፍ ለማሳየት ነበር። ከሐሳቡ ደጋፊዎች አንዱ ጁናይድ ለኒያላ እንዲህ ብለዋታል።
They were like, why don't we come up with a 5K that actually does the opposite of what those guys
did? ለምን 5000 ሜትር አንሮጥም አሉ። ይህ ሐሳብ እነዚያ ሁለት ወንድማማቾች ከፈጸሙት አድራጎት ጋር ጨርሶ የሚጣረስና የነርሱን መንገድ የሚያፈርስ ነበር። እኛ ይህንን ስለ በጎ ምግባር እናደርጋለን። እዚሁ ዩናይትድ ስቴትስ ውስጥ ለየማህበረሰባችን መልሰን የምንሰጥበት ተግባር ነው። ጁናይድ ናቸው ይህንን ያሉት። ፋስቲንግ 5K በመላ ዩናይትድ ስቴትስ እየተስፋፋ መጥቷል። ዛሬ አሁን ዩናይትድ ስቴትስና ካናዳ ውስጥ በዘጠኝ ከተሞች ላይ በየዓመቱ ይካሄዳል። ባለፉት 6 ዓመታት ውስጥ ንቅናቄው ወደ 2000 የሚሆኑ ሙስሊም የረመዳን ሯጮችን እያሳተፈ ወደ $400,000 አካባቢ ለበጎ ምግባር አሰባስቧል።
One year we actually had it in Doha, so I'm hoping that this can go international.
እንዲያውም ከአመታቱ በአንዱ ዶሃም ላይ መካሄዱን ነው የገንዘብ ማሰባሰብና ድጋፍ ኮሚቴው አባል ሄና ቁረሺ የሚናገሩት። እናም የራማዳኑ ፋስቲንግ 5K የ5000 ሜትር የበጎ አድራጎት ሩጫ ቀስ በቀስ ዓለም አቀፍ ክንዋኔ ሳይሆን አይቀርም የሚል ሐሳብ አላቸው። ከድር አማኒ ደግሞ በዘንድሮው የራማዳን ጾም መሃል ላይ የፋስቲንግ 5K የ5000 ሜትር የ5 ኪሎ ሜትር ሯጭ ናቸው። አሁን ሮጠው ጨረሱ።
I feel amazing. I'm ready for water for sure. Ready for iftar, but I feel good, really good.
የሚሰማኝ ስሜት ድንቅ ነው። በርግጥ አሁን ውሃ ፈልጋለሁ። ለማፍጠር ዝግጁ ነኝ፣ ግን በጥሩ ሁኔታ ላይ ነኝ። በጣም ደስ እያለኝ ነው። ለፋስቲንግ 5K ለጾም 5000 ሩጫ ተሳታፊዎች ጁምአ ሶላት ላይ ለዋላችሁና ላላችሁ፣ አሁን ጾምና ጸሎት ላይ ላላችሁ፣ እንዲሁም ማምሻውን ላፈጠራችሁ፣ የአዲሱንም ቀን ጾም ለመጀመር እየተዘጋጃችሁ ላላችሁ፣ በመላው ዓለም ላላችሁ ሙስሊሞች ረመዳን ከሪም እያልን የሙሐመድ አወልን ረመዳን ነሽድ እንጋብዛችሁ። መሐመድ አወልን እናመሰግናለን። በድጋሚ ረመዳን ከሪም የፊታችን ማክሰኞ ኢድ ይሆናል ተብሎ እየተጠበቀ ነው። ልዩ ዝግጅት ይኖረናል። መልእክቶቻችሁን ልታደርሱን ትችላላችሁ ባሉት መገናኛዎቻችን ሁሉ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የአርብ ስርጭት ነው።
የአቃፊነትና የነጻነት ተምሳሌት ነው የተባለው የሲዳማ ብሔር ዘመን መለወጫ ፊቼ ጫምበላላ በዓል በሐዋሳ ከተማ በሚገኘው ጉደማሌ ሶሬሳ ሶንጎ ዛሬ በደማቅ ሁኔታ ተከብሯል። የክልሉ ርዕሰ መስተዳደር አቶ ሚሌን ማቴዎስ ፊቼ ጫምበላላ የፍቅር የሰላምና የአንድነት በዓል ነው ሲሉ የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ኢትዮጵያን በዓለም ያስተዋወቀ ዘመናትን የተሻገረ የስልጣኔ ምልክት ነው ብለዋል። የበዓሉ ተሳታፊዎች የዘንድሮ በዓል እንደተለየባቸው የገለጹ ሲሆን በቀጠለ ስርዓት የሲዳማ በክልል የመደራጀት ጥያቄ በስፋት ተቀንቅኗል። ተጨማሪ ዘገባ ዘጋቢያችን ዮናታን ዘብዲዮስ ከሐዋሳ ልኳል።
ያያንታዎችና የጭሜ ሰዎች የዘመን አቆጣጠር ጥበብ መገለጫ፣ የዛሬው ትውልድ አንጡራ ሀብት፣ የአዲስ ዘመን ማብሰሪያ ዕለት ፍቼ ጫምባላላ። ዛሬ የሲዳማ ብሔር የዘመን መለወጫ ቀን ነው። አዲስ ዓመት በሚል የሚቆጠሩ የሲዳማ ብሔር ተወላጆች በሐዋሳ ከተማ በሚገኘው ጉዱማሌ ሶረሳ ሶንጎ ተገኝተው በዓሉን በድምቀት አክብረውታል። የዘንድሮው የፍቼ ጫምባላላ በዓል ከዚህ ቀደሞቹ የተለየ ሆኖ መገኘቱን ነው የበዓሉ ተሳታፊዎች ለቮይስ ኦፍ አሜሪካ ተናገሩት። የተለያዩ ብሔር ብሔረሰቦችና ህዝቦች መሳተፋቸው፣ የኦሮሞ ቄሮች ከወትሮ በተለየ ሁኔታ በበዓሉ መገኘታቸውና የቄሮችና የሲዳማ ወጣቶች ወይም ጀቶዎች ጥምረት ተስተዋለበት መሆኑ ልዩ ያደርጋል የሚሉትም። ከዚህ በተጨማሪም የሲዳማ በክልል መደራጀት ጥያቄ ፍሬውን ለማየት የደረስንበት ጊዜ በመሆኑ የዘንድሮን በዓል ልዩ ያደርገዋል ብለዋል። የብሔሩ ተወላጅ የሆኑት ወይዘሮ ዘውዱቱ ዘለቀ በዓሉ በጥሩ ሁኔታ የተከበረ መሆኑን ገልጿል። ከሰው ልጅ እስከ እንስሳት ነፃነታቸውን የሚጎናጸፉበት ብለዋል። ፍቼ ጫምባላላ
በዓሉ እንዴት ነው? የዘንድሮ የጫምባላላ በዓል እንዴት ነው?
የዘንድሮ ጫምባላላ በዓል በጣም ጥሩ ነው። ከፊጦራ ጀምሮ እየተከበረ ያለው በጣም ደስ በሚል ሁኔታ እየተከበረ ነው።
በዓሉን ለማክበር ከሻሸማኔ የተገኘው ወጣት አማር ቃሉ በፍቼ ጫምባላላ ዘመን መለወጫ በዓል ተሳትፎ ሲያደርግ የመጀመሪያ መሆኑን ተናግሮ አንድነታችን ያጠናክርንበት ዕለት ነው ብለዋል።
ዛሬ ጫምባላላ በጣም ተደስተናል። ከመላ ኦሮሚያ መጥቶ እያከበሩን ነው። ስዳማና ኦሮሞ አንድነታችን እያሳየን ነው። ጫምባላላ በጣም ወደናል፣ ተመችቶናል። ስለዚህ የስዳማ ጥያቄ እኛ ጥያቄ ነው። ድል ለስዳማ ህዝብ ነው እላለሁ።
እዚህ በፊት ይህን በዓል አክብረህ ታውቃለህ? መጣ
እኔ ለመጀመሪያ ጊዜ ነው የመጣሁት።
ዘንድሮ እንዲበጣ ያነሳሳ ነገር ምንድን ነው?
ዘንድሮ እጀቶ እኛ ጋር መጥቶ ኢሬቻ እየከበሩ ስለሆነ እንደዛው።
በበዓሉ ላይ የተገኙት የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቶስ ፍቼ ጫምባላላ የአቃፍነትና የነጻነት ተምሳሌት ነው ብሏል። ከዚህ በተጨማሪም
ፍቼ ጫምባላላ አባቶቻችን ለዘመናት ለልጅ እያስተላለፉ ካሁን ድረስ ተጠብቆ የቆየ አሁን ደግሞ የዓለም ቅርስ መሆን የቻለ የሰላም የፍቅር የአንድነትና የትብብር በዓል ሲሆን በዚህ በዓል ላይ በእኛ ዘንድ ከእኛ ጋር ሆናችሁ ይህንን ደማቅ ስነ ስርዓት ስለተካፈላችሁ እጅግ ከልብ አመሰግናለሁ። በመሆኑ በዓሉ የሁላችንም የኢትዮጵያ ሕዝብ ብቻ ሳይሆን የዓለም ቅርስም በመሆኑ በበዓሉ ውስጥ ያሉ ይዘቶች በሚገባ በመረዳ ወንድማማችነትን፣ ፍቅርን፣ እርቅን፣ ሰላምን በውስጡ የያዘ በመሆኑ ሰላም ለሰው ልጆች ደግሞ በጣም አስፈላጊ በመሆኑ በዚህ በዓል ልናስብ የሚገባን ሁሉም የሰው ዘር አንድ መሆኑን ወንድማማችነትን የፍቼ ጫምባላላን በዓል ቅም ይዘን ማናከብር መሆኑን ከተጣላን ሰው ጋር እንኳን ይቅር ተባብለን በይቅርታ መንፈስ የምናከብር በዓል በመሆኑ ይህንን ትምህርት ከልብ መውሰድ አለብን ብዬ አስባለሁ።
አቶ ሚሊዮን ንግግራቸውን ሲያጠናክሩ እንዳሉት ከሁሉም ወረዳዎች የወጡ የሲዳማ አጃንቶችና ጭመሻዎች የቀጠላ ስርዓት ሲያካሂዱ ያስተላለፉት መልእክት በክልል የመደራጀት ጥያቄ ምላሽ እንዲሰጠው መጠየቃቸውና አሁን ምላሽ ወደሚያገኝበት ደረጃ መድረሱንም ገልጸዋል። የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመለስ አብዲሳ የመጣ ነው በዓሉን ለማድመቅ ሳይሆን ለማክበር ነው ብለው የሲዳማ ሕዝብ የጥንታዊ ቱባ ባህል ባለቤት መሆኑን ተናግሯል። የሲዳማ የዘመን መለወጫ በዓል ኢትዮጵያን አስተዋውቋል ያሉት ምክትል ፕሬዚዳንቱ አባቶችና እናቶች ጠብቆ ያቆዩትን ቱባ ባህል አሁን እጀቶችና ቀሮች ኃላፊነት ተጥሎባቸዋል ብለዋል። የሲዳማና የኦሮሞ ህዝቦች በጋራ መስዋዕትነትን የከፈሉ ለድልም የበቁ ህዝቦች ናቸው ያሉት አቶ ሽመልስ እኩልነትና ነጻነትን በማረጋገጥ የተገኘውን ድል ማስቀጠልና ያለውን ችግር በጋራ መፍታት ይገባል ብለዋል። ልዩነታችንን በማጠናከር አንድ የሚያደርጉን ነገሮችን አጉልተን ሌላ ድል መስራት ይጠበቅብናል በማለት ተናግሯል።
ወንድማማችነት የሁሉ ነገር መስራት ነው። ከዚህ በፊት እየከፋፈሉ አንዱን አንዱ ላይ እያስነሱ ሲኖሩ የነበሩት ወንድማማችነትን በማጥፋት ነው። አሁን ብዙ ድሎች ያገኘ ነው ወንድማማችነት ስለመጣ ነው። ወደፊትም ድሎቻችን የሚቀጥሉት ወንድማማችነትን በማጠንከር ነው። ከአሁን በኋላ ስራችሁ ወንድማማችነት ነው። ሌላ ሁሉ ይሳካል። ኢትዮጵያን ከሚለያየን ነገር አንድ የሚያደርገን ነገር ትልቅ ነው።
ኢትዮጵያ ባላት ባህላዊ ሴቶች፣ ተፈጥሯዊ ሀብቶቿና በአኩሪ የታሪክ አሻራዎቿ የታደለችና ከአፍሪካ ሀገራት በግንባር ቀደምትነት እንደምትጠቀስ የገለጹት የባህልና ቱሪዝም ሚኒስትር ሂሩት ካሳም ህዝቦቿ ባህሉን የዘመናትን ውጣ ውረድ ተቋቁመው ከትውልድ ወደ ትውልድ አሸጋግሯል ነው ያሉትም። ኢትዮጵያን ለዓለም በማስተዋወቅ የራሱን ሚና ተጫውተው የፊቻ ጨምባራ በዓልም ከነዚህ ውስጥ አንዱ ነው ብለዋል።
የሀገራችንን ስምና ዝና በዓለም ዙሪያ ጎልቶ እንዲወጣ ካደረጉት ውብ ባህላዊ ጸጋዎቻችን አንዱ ለመሆን በቅቷል። የሲዳማ ሕዝብ ይህን ባህላዊ ክብር ከቀደምት ትግሉና ጠንካራ እናትና አባቶቻችን በኩራት ወርሶ ለዚህ ትውልድ በተራው በታማኝነት ያስረከብና በዓሉም ከሲዳማ ሕዝብ አልፎ የመላ ኢትዮጵያንና የዓለም ሕዝቦች በዓል ያደረገ ሕዝብ በመሆኑ ከፍ ያለ
ባህሉን ከሉላውነት ተጽዕኖ በመጠበቅ ለቀጣይ ትውልድ ማስተላለፍ እንደሚገባም ተናግሯል። በበዓሉ ላይ የተሳተፈው የኦኤምን ስራ አስኪያጅና አክቲቪስት ጃወር መሐመድ በዓሉ በሰላማዊ ሁኔታ መከበሩ እንዳስደሰተውና ወጣቶች ላሳዩት ስነ ምግባር አድናቆቱን ገልጿል። ወጣቱ በዘመናዊ እውቀትና ቴክኖሎጂ በመደገፍ የስዳማን ባህል እንዲያሳድግም ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። መልካም ጨምበላላ። ተከታዩ ዝግጅት በዘንድሮው የሲድ ተሸላሚዎች ላይ ያተኩራል።
የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛ ጽሮቱ ሲድ ዓመታዊ ልዩ የእውቅናና የሽልማት ሥነ ሥርዓቱን ባለፈው እሁድ አካሂዷል። በብዙ መቶዎች የሚቆጠሩ ከዋሽንግተን ዲሲና ከአካባቢው እንዲሁም ከተለያዩ የዩናይትድ ስቴትስ ግዛቶችና ከአዲስ አበባም ጭምር የመጡ ታዳሚዎች በተገኙበት 27ኛው ዓመት ልዩ የሽልማት ሥነ ሥርዓት በላቀ ሥራቸው የተመረጡ 9 ኢትዮጵያውያን ሴቶች ለክብርና ለእውቅና በቅተዋል። ሥነ ሥርዓቱን የተከታተለው አሉላ ከበደ ከተሸላሚዎቹ 3ቱን ስቱዲዮ ጋብዞ አወያይቷል። የውይይታቸውን የመጀመሪያ ክፍል ባለፈው ማክሰኞ ሰምተን ነበረ። ለምሽቱ ሁለተኛውን ክፍል ይዞ ቀርቧል።
ፕሮፌሰር ያለም ጸሐይ፣ ሌሎችን ስለማነቃቃት እናንተ አሁን የተከበራችሁበት ሌሎችንም እንዲያነቃቃ ታዳጊውን ትውልድ በአርአያነት እንድትታዩ ነውና ከዛ አንጻርስ?
እኔ በጣም ሁልጊዜ የምከተለው ነገር ምንድን ነው፣ ሌሎችን መምህርም ስለሆንኩም ሊሆናል ወጣቶች ጋር ነው ህይወቴ በሙሉ። ለዚህም አንዳንድ ጓደኞቼ እንዴ ሲያዩኝ አልተቀየርሽም ይላሉ። የወጣቱ ኤነርጂ ወደ እኔ እየመጣም ይሆናል። እና ማበረታታቱ በጣም አስፈላጊ ነው። ምክንያቱም ችሎታ ያላቸው ፍርሃት አለ፣ የመውደቅ ፍርሃት አለ። አንድ ነገር ብጀምረው እወድቃለሁ። መውደቅ ደግሞ አንደኛ በቤተሰብም በኩል ተቀባይነት አይኖረውም። እንግዲህ እኔ ብዙ ጊዜ ከተማሪዎች ጋር ስለሆነ ማሳልፉ በምርምርም ወደ ገጠር ሄጄ ገጠር ሴቶች ወጣቶች ስለማገኝ አንድ ጊዜ ስለወደቅኩት ምሳሌ አስረዳቸዋለሁ እንዲበረታቱ እና ያን የምሰጣቸው ምሳሌ እዚህም ልድገመውና እኔ እላቸዋለሁ በየጊዜው። ሁለተኛ ደረጃ ትምህርት ስጨርስ ተሸልሜ በእድሜም ከነበሩ ትንሽ አነስል ነበረ ጎበዝ ተብዬ ዩኒቨርሲቲ ገባሁ እላቸዋለሁ። እዛ ገብቼ በቃ ልቤ ትንሽ የጉርምስና ምንምን በቃ ሁሉ ነገር የሚያቅተኝ አይመስለኝም ነበር። ከዛ የመጀመሪያው ሴሜስተር ላይ በመጥፎ ውጤት ለመባረር ትንሽ ነጥብ ሲጎል ነው ያለፍኩት። ምክርም የሚሰጠኝም የለም ሁሉ ነገር የማውቀውና ጎበዝ ሆኜ ነበር ራሴን ገመትኩት። ከዛ ደነገጥኩ፣ ለካ ትክክል መንገድ አልነበረም ያስኩት። ስለዚህ ለወድቅ ብዬ ከዛ ራሴን አበረታትቼ በደንብ ሰርቼ ነው እዚህ ደረጃ ያደረስኩት።
ነቅተሽ ማለት
አዎ ነቃው እንዴ
ነቅሽ ነው።
ከዛ እንዴት ጎበዝ የተባለች ልጅ ወደቀች የሚባለው በቃ እኔ ምን አለው ጊዜ መሰረታዊ ነገር ከተሟላ አንድ ሰው ፍላጎት ካለው የሁለት ሰዎች ልዩነት ካፓሲቲ ወይም ደግሞ ችሎታ ዝንባሌ ትንሽ ሊቀየር ይችላል። ባንዱ ላይ ጎበዝ ባንዱ ላይ ደግሞ ደከም ይለ ምንድነው ችሎታው አለ ተፈጥሮ ውስጥ ግን ለዛ ብዙ ፍላጎት ያሳይ ፍላጎቱ አይደለም ማለት እና ምንላችኋለሁኝ፣ መጀመሪያ ችሎታችሁን እስከ መጨረሻው ድረስ ውሰዱት። አንችልም ብላችሁ መጀመሪያ አትዝጉት፣ መሞከር አለባችሁ። ከሞከራችሁ ከሰራችሁ የሚያቅት ነገር የለም እና የሚል ምክር ሰጣለሁኝ። አሁን ደግሞ ባለሁበት ደረጃ በቅርቡ ጊዜ በሳይንስና ቴክኖሎጂ ሚኒስቴር 5 ዓመት ሆኖታል ተወሰኑ ሴቶች ጠሩንና እስቲ ሴቶችን ለማበረታታት ሶሳይቲ ቢቋቋም ሴቶች ላይ ብቻ ያተኮረ። ለምንድን ነው ይሄ የሆነው? ከፍተኛ ትምህርት ተቋማት ተስፋፉ ኢትዮጵያ ውስጥ በተለይ የመንግስት ዩኒቨርሲቲዎች የግሎችም እየተስፋፉ ነው ከፍተኛ ትምህርት ተቋማት እና ሴቶቹ መበረታታት አለባቸው። ወጣቶች ናቸው በእድሜ አብዛኞቹ እና ለማስተማር ለመመራመር እናንተ ልምድ ያላችሁ እስቲ በማህበር ቢደራጅ በሚል ያ ማህበር ተቋቋመ። ያ ማህበር በእንግሊዝኛ አጠራሩ የሶሳይቲ ኦፍ ኢትዮጵያን ዊመን ኢን ሳይንስ ኤንድ ቴክኖሎጂ ይባላል። መጻረ ቃሉ ሰዊስት ነው እንግሊዘኛው። እና በዛሁን በጣም በብዛት ምሁራን መምህራን ሴቶች በተለይ በሳይንሱ ምክንያቱም የሳይንስና ቴክኖሎጂ ቅድሚያ ይሰጠው በሚል ያ መመሪያ በመንግስት ስለነበረ በዛ ሴቶችን ያገኘን። እኔም ከነሱ እንዳልኩት ብዙ የነሱን ፍላጎት የነሱን አንገ ለመስራት ያላቸው መነሳት አሳይ እኔ ራሴ ተጠቃሚ ሆንኩና ኩም ባለኝ ጊዜና አጋጣሚ አንዳንድ ፕሮግራሞች እያዘጋጀን እንዲያውም ሌላም ደግሞ አንድ ፕሮጀክት በቅርቡ ከጀርመን ያሉ ማያ አዋርድ አግኝቼ ነበር። ባለፈው 2018 ላይ ጀርመኒ ገንዘብ ትንሽ አግኝቼ እነሱን አሁን ኔትወርክ ለማድረግ ከሌሎች እኔ አሁን አመራር ውስጥ የለውም ፕሮጀክቱን ብቻ ነው በመሪነት ያገኘሁትና ሌሎች ጎበዝ እንግዲህ እኔ የሚያፈሯቸው ሌሎችም ያፈሯቸው ሴቶች ምሁራን አሉና በመምከር ሲኒየርም በመሆኔ በሚቻለው የሚሰሩትን ሴቶች እንዲበረታቱ ሙከራ ያደረኩኝ ነው።
መልካም። እስኪ እንድትነጋገሩና አድርግ። አሁን ፕሮፌሰር ያለም ጻሃይ ወጣቶችን ስለማነቃቃት ሲናገሩ ነበር። በኃላፊነት የምትሰሯቸው ስራዎች አሉ። ኮሎኔል ደራርቱ በአትሌቲክሱ ትልቅ ኃላፊነት ተቀብለሻል። ከየት ነበርሽ ጋር ደግሞ የምትሰሩት የሰላምና አርቀ ኮሚሽን ውስጥም በአባልነት በትጋት ለመሳተፍ ተዘጋጅቻለሁ ብለሻል። እስቲ ከምትሰሩት ነገር ጋር እናዛምደው። ይህ ይበልጥ መነሳሳት ሌሎችን በማነቃቃቱና በተለይም ደግሞ አዲስ በተረከባችኋቸው በእነኚህ ኃላፊነቶች ላይ ሊኖር የሚችለውን አንድምታ ደግሞ እንመልከት። ኮሎኔል ደራርቱ፣
ኃላፊነት እንግዲህ ኃላፊነት ነው ለእኔ ሁሌም ቢሆን ማለት ነው። የኃላፊነት ትንሽ የለውም። ስለሆነም በእርግጥ ነቲዬ እነ ፕሮፌሰር እንደምታውቀው በጣም ብዙ ኃላፊነትን እየተወጡ ነበረ። እኛ እንግዲህ በአንድ መስመር ውስጥ የመጣ ነው። አንድ መስመር ደግሞ እንደምታውቀው ሩጫ ነው። ሌላ ማህበራ ውስጥ ነገር ብዙ አልገባንን እና እናደንቃቸው ነበር። እንግዲህ ከሮቆ በተለይ አሁን ነቲዬ በአፍሪካ በዓለም የምትሰራውን ስራ እያየህ ነው እና በጣም እናደንቃት እና ብዙ ነገሮች ከሷ የምንወስደው ነገሮች አሉ። በእርግጥም እንግዲህ እንደምታወቀው ዓለም ከኛ በፊት ነቃችም አደገችም ሴቶችን ተጠቀመችበት። እንደ ድል ነው ደግሞ አፍሪካ ውስጥ ስለተወለድን እኛ ሀገራችንም ኢትዮጵያ ምን አፍሪካ ብዙዎቹን ሴቶችን ወደፊት አላመጣችም። ሴቶችን ወደፊት ባለማምጣቷ እንግዲህ ተጎድታለች ብዬ ገምታለሁ። ትላንትና አሁን ስንሸለም ኦርጋናይዜሽኑ ዝም ብሎ አይደለም 9 ሴት ብቻ የወሰደው ብዙ ነገር ከግምት ውስጥ አስገብተው ነው። ከዚህ በፊት እንግዲህ እንደምታወቀው ሴቶችም ወንዶችም እየተደባለቁ ይሸለሙ ነበር እና ምናልባትም የሴቶች አስተዋጽኦ አሁን አሁን በሀገራችን በኢትዮጵያ ውስጥም በሌላው ደግሞ ኢትዮጵያ በዓለም ውስጥ ሌላ ዓለም በሚኖሩት ኢትዮጵያውያኖች ላይ ትልቅ ተጽዕኖ አሳድረዋል እና በጣም ብዙ ሴቶች እናቶች የእኛ ጎላ ብሎ ስለታየ እንጂ እኮ ማንኛውም እናት ማንኛውም እህት ማንኛውም ምስት ብዙ ስራዎችን ትሰራለች። ጓዳ ያለውን እዛ ጋር የቤተሰብ ኃላፊነት ወጥቶ ደግሞ ይህንን በአደባባይ እያደረገ ነው ያለው እና ይሄ ሽልማት ለሚመጡት ታዳጊዎች ትልቅ ነገር ያደርጋል ብያለሁ ቅድምም። ብዙ ሴቶች መሸለም የሚገባቸው እኛ የእኛ ስራ ጎልቶ ስለታየ እንጂ ከኛ ምናልባትም እጥፍ ድርብ የሰሩ ሴት እህቶቻችን እናቶቻችን ሊኖሩ ይችላሉ። ሴት እንግዲህ እንደምታወቀው ልጆቿን ገርታ ኮትኩታ አሳድጋ አስተምራ ራበኝ ጠማኝ ሳትል ፊት ሳትበላ ፊት ሳትጠጣ ፊት ሳትለብስ ብዙ ነገር አድርጋ ነው እዚህ ያደረገችው እና አሁንም ኃላፊነት ላይ ያለው የኢትዮጵያ ሴቶች ብዙ ለውጥ ነው ያመጣሉ ብዬ ገምታለሁ። ብቻችን ምን ምን ልናደርግ እንችልም። ኦፍኮርስ ድጋፍ ያስፈልገናል። ድጋፍ ደግሞ በወንድሞቻችን በባሎቻችን በልጆቻችንም ነውና ምናልባትም እኔ ሳልናገር ማላልፈው ዲሞክራሲ አለ፣ እኩልነት አለ፣ የሴቶች እና የወንዶች ይባላል። ያ በተግባር ሆኗል ወይ? ባሎቻችን በተግባር አረጉ ወይ? ወንድሞቻችን በተግባር አረጉ ወይ? ልጆች ወንድሞቻችን በተግባር አረጉ ወይ? በመንግስት ከህግ አንጻርስ ያ ነገር ተግባር ላይ ውሏል ወይ? ያንን እንግዲህ በያለንበት እኩልነት እንድመጣ የሴት እኩልነት እንድመጣ ጥረት እንድደረግ ሴቶች እንድወጡ እንድመጡ ፊት እንድመጡ የበኩላችን ጥረት እናደርጋለን። ባለንበት ኃላፊነት ደግሞ ብዙ እንሰራለን ብዬ ገምታለሁ። ከኋላ ለሚመጡት ደግሞ ከዚህ በፊት ምሳሌ ሆናል፣ ወደፊትም ደግሞ ባለን አጋጣሚ ደግሞ እንመክራለን፣ እንነግራለን፣ ልምዳችን እናካፍላለን።
መልካም። የሪኮርዶቹ ባለቤት ሪኮርዶች እንደሰባበርሽው የሰላም መንገድም ብዙ ስራ እንዳለ እንደሚሰራ ተስፋ የሚሰጠውን ነው የፈነጠቅሽው።
ሁላችሁም እንዳላችሁት ማንቃት መቻሉ ነው። እኛ የመጣንበት መንገድ አለ። እኛ የመጣንበት መንገድ እንዳይደግሙ ማለት ደራርቱ የሚለው ስም ፊቷን ሳታየው ሳቋን ሳትሰማ እግሮቿን ሲራመዱ ሳትሰማ ብዙ ሰው ከቤት አውጥቶ ያሮጣል፣ ጎዳና ላይ በህይወት ያሮጣል። እንደው ማራቶን እና ምናምን መግባት ራሱ ያልቻለውን ሰው ደራርቱ የሚለው ስም ያሮጣል። ይሄንን መፍጠር መቻለው። ደራርቱ የሚለው ስም ሲነሳ የምትሮጥ ሴት አበበ ቢቂላ ሲባል አዎ ልክ ነው፣ አበበ ቢቂላ ነው፣ ኢትዮጵያዊ ነው። ግን አይ እኔ እኮ አበበ ቢቂላን ተስፋ አድርጌ እሮጣለሁ ስለች አንቺ ደግሞ አርፍሽ አትቀመጭም ሴት ነሽ ነው። አሁን ግን ደራርቱን የሚለውን ስም ይዤ እሮጣለሁ ስትል የሚያግዳት የሚከለክላት ሰው የለም። ይሄ ነው ማንቃት መቻል ማለት ነው። ፕሮፌሰር አለም ጸሐይ እንዳለችው በጣም ብዙዎቻችን በመገናኛ ብዙሃን የሚነገረው ታሪካችን በስኬት የተሞላ ነውና አንዳንዴም ሰው ሰራሽ ነው እውነቱን አንነግራቸውም ገባ ችግሮቻችንን አንድ ቀን እኮ ወድቄ ነበር አንድ ጊዜ እኮ እንደዚህ ነጥብ ጎሎብኝ ነበር አንልም ምክንያቱም ሰው ሁሉ መደነቅ መወደድ ምናምን ነውና የሚፈልገው ያንን አይናገርም ይሄንን ጭምር ነግረን ከሰው ሰራሹ ታሪክ ወጥተን ቀጣዩን ትውልድ ምንድነው ከበደ ሚካኤል ያሉት ግሎ ለመነሳት ቆስቋሽ ይፈልጋል የሰው ልጅ እንደ ሰዓት ብለዋልና መቆስቆስ መቻል አለብን እንቢ የሚል አለመቻልን የሚጸየፍ በቀሚስ ምክንያት የሚደርስባትን ውግዘት የምትቃወም ልጅ የምንፈጥረው ከቤታችን ካስተዳደጋችን ጀምረን ስንወጣ ነውና ደራርቱ በጣም ትሁት ስለሆነች እንደው እነሱ ምንም የላችሁም ላልችኝ የእናትነት ሚናዋን ነጋዴም ነሽ እኮ አይደል? የንግድ ስራዋን ከትለት ብላ ብትሰራ ብታያት ያ ነው ለኔ ማስተማር ያ ነው ለኔ ማንቃት።
እንደው አሁን ያልሽው ላይ እስኪ ገፋ አድርገሽ በምሳሌነት ማሳየት የሚቻል ከሆነ በእንቅፋትነት ከራስሽ መነሳት የሚችው መነገር የሚችል ነገር አለ?
ክቡራትና ክቡራን አድማጮች አሁን አንድ እንግዳ ይዣለሁኝ ስቱዲዮ ውስጥ። እንግዳ ልበለው ቤተሰብ አሁን አላውቅም ዛሬ ባለንበት ሁኔታ ትንሽ ቆይተን ከእናንተ ጋር እንወስናለን። ላለፉት ከሰላሳ ዓመታት ለበለጠ ጊዜ ይህንን የምትሰሙትን የአሜሪካ ድምፅ ራዲዮ ጣቢያ ይህንን ያህል ተወዳጅ፣ ይህንን ያህል የሚከበር፣ ይህንን ያህል ተደማጭ አድርገው ከቆዩ ድምፆች አንዱ ነው ባልደረባዬ ሰሎሞን ክፍሌ። ዛሬ በሥራው ላይ የመጨረሻ ቀኑ ነው፣ ጡረታ ይወጣል። በጡረታ ከመሰናበቱ በፊት የዛሬውን ውሎውን ሲያጠናቅቅ ወደ ስቱዲዮ ይዤው ገባሁና እስቲ አንዳንድ ሐሳቦችህን አጫውተን አካፍለን ከአድማጮችህም ጋር የምትለዋወጠው ነገር ካለ አልኩና ጋበዝኩት። ሰሎሞን ጤና ይስጥልኝ፣ እንደምንድነ?
አለሁ ሰሎሞን።
እና እስቲ እንግዳ ልበልህ ወይስ ቤተሰብ ልበልህ? አሁን ባለህባት ሰዓት
ቤተሰብ።
ለነገሩ ወጥተህም ቤተሰብ ነህ፣ ምክንያቱም ጋዜጠኛ አንድ ጊዜ ጋዜጠኛ ከሆንክ እስክትሞት ጋዜጠኛ ነህ ይባላል። በጡረታ ብትወጣም ጋዜጠኛ እንደሆንክ ነው። ከስራህ ጡረታ ትወጣለህ እንጂ ከሙያህ ጡረታ ትወጣም። እና ሰሎሞን ጊዜህ ለመሆኑ ደርሶ ነው በጡረታ ለመውጣት ወይም ከስራህ ላይ ለመራቅ የወሰንከው? ትንሽ የቸኮልክ አይመስልህም?
ፈጽሞ አልቸኮልኩም ሞክሼ። እንዲያውም አንድ የመንግሥት ሠራተኛ የተሟላ ጥቅማ ጥቅሞቹ በተጠበቁበት ሁኔታ መውጣት የሚያስችለውን ጊዜ ጠብቄ ነው የምሰናበተው። እንደምታውቀው ከ60 ዓመት በላይ ስትሆን ገቢህ ይቀንሳል እንጂ ጡረታ መውጣት ትችላለህ። እኔ ግን ሙሉ በሙሉ ጥቅማ ጥቅሞችን አስከብሬ ነው የምወጣው። ከ65 በላይ መሆን አለብህ ይህን ለማሟላት። ስለዚህ አልቸኮልኩም ለማለት ነው።
መልካም ሞክሼ። አየህ በዩናይትድ ስቴትስ መካከለኛ ገቢ አሁን ባለህበት ሁኔታ ማለት ነው፣ ጥሩ መካከለኛ ገቢ ደሞዝ $5 ሚሊዮን ማለት ለመጪዎቹ 50 ዓመት ያለ ሐሳብ የሚያኖርህ ገንዘብ ነው። እና በቅርቡ የደረሰህ ሎተሪ ያገኘኸው ገንዘብ ሐሳብም አለ?
የለም የለም፣ ሎተሪው ከቪኦኤ ለመሰናበት ፈጽሞ ተጽዕኖ አላሳደረብኝም። ታስታውሳለህ ድሉን ያገኘሁበትን ያን ትኬት ይዤ በማግስቱ በሥራ ገበታዬ ላይ ተገኝቻለሁ። በሎተሪ ከፍተኛ ገንዘብ ሳገኝ እኮ ይሄ አሁን የመጀመሪያ አይደለም።
አያጣህም አሉ ዙሪያህን ሲዞርህ ነው የኖረው።
ከ10 ዓመት በፊትም ሎተሪ ደርሶኛል። ይሄኛው ለሁለተኛ ጊዜ መሆኑ ነው። ገንዘብ በእኔ ሕይወትና ሙያዬ ላይ ተጽዕኖ ማሳደር አይችልም። ከ31 ዓመታት በፊት ያገኘሁት በጣም ግዙፉና በ1,000,000,000 የማይገመተው ሎተሪ ግን ሁልጊዜም ከአእምሮ የማይጠፋ ነው። እሱን ብገልጽልህ ደስ ይለኛል።
በነገራችን ላይ ከሎተሪህ ትንሽ ሳትርቅ ትልቁ ዜና የነበረው ያን ጊዜ $5 ሚሊዮን የደረሰው አንድ ጋዜጠኛ የአሜሪካ ድምፅ ራዲዮ ጣቢያ ባልደረባ ስራው ላይ ተመልሶ ገባ፣ ስራውን እየሰራ ነው ማለት ነበረ ትልቁ ዜና። እስቲ ትልቁ ሽልማቴ ነው ትልቁ ሎተሪ ነው ወዳልከው እንለፍ።
ይኸውልህ ወደዚህ ሀገር እንደመጣሁ በችሎታዬ የምፈልገውን የስራ አይነት ማግኘት አልቻልኩም ነበርና በአንድ ሴንትራል በተባለ የመኪና ማቆሚያ ኩባንያ ተቀጠርኩኝ። እዚያ እየሠራው ባለሁበት ጊዜ ነበር ቪኦኤ የአማርኛው ቋንቋ አገልግሎት ስልክ ደውሎ ማመልከቻ ውሳኔ አግኝቷል፣ ልንቀጥር ስለሆነ መጥተህ አስፈላጊውን ፎርማሊቲ አሟላ ተባልኩ። ያችን ቃል በሰማሁበት ወቅት የተሰማኝ ደስታ $5 ሚሊዮን አይደለም $100 ሚሊዮን የማይገኙ ቪኦኤ በመስራቴ ነው ብዙ ሚሊዮን ጥያቸው የተሰደድኩትን ወገኖችን ማገልገል የቻልኩት። ስለዚህ ነው ትልቁ ሎተሪ ቪኦኤ ነው የምለው። እናም በሀገር ውስጥም በውጭም ዓለም የሚገኙ ብዙ ሚሊዮን ኢትዮጵያውያንን ላለፉት 31 ዓመታት እንዳገለግል እድሉ ለሰጠ ለዚህ መስሪያ ቤት ከፍተኛ ምስጋና ማቅረብ እፈልጋለሁ። እናንተን ባልደረቦቼን ሰለሞን ከልብ ላመስግን። እዚህ በዋናው ስቱዲዮና ኢትዮጵያ የሚገኙትን ዘጋቢዎቻችንን ሁሉም አብሬያቸው ለመስራት በመታደል ያመሰግናለሁ። እኮራባችኋለሁ።
ሰሎሞን፣ በጣም ስሜት የሚነካ አባባል ነው። አንተ በዚህ በጋዜጠኝነት ዓለም ስትሰራ ቪኦኤ መጀመሪያው አይደለም። የኢትዮጵያ ቴሌቪዥን ተመልካቾች ያስታውሰዋል። እንደ ዛሬ ከኢትዮጵያ የወጣህበትም ሁኔታ በብዙዎች አእምሮ ውስጥ እስከ ዛሬ ድረስ አለ። መጽሐፍ እየጻፍክ እንደሆነ ስለ ህይወትህ አውቃለሁኝና በዛም ውስጥ ብዙ ታሪኮችህን አድማጭም ተመልካችም ያገኛል የሚል እምነት አለኝ። በቅርቡ ሞክሼ መልካም ዘመን እንዲሆንልህ እመኛለሁኝ። እኔም ከስራ ውጪ ባለህ ጊዜ፣ በእርግጥ አንተ ጥሩ ህይወት ያለህ ሰው ነህ፣ ጥሩ መግባባት ያለህ ሰው ነህ ከሰዎች ጋር። የከበደ ጊዜ አይገጥምህም ብቻህን ትሆናለህ የሚል እምነት የለኝም። ከስራ ውጭም ትሆናለህ የሚል እምነት የለኝም። ጡረታ እንደ መውጣት አይደለም፣ ያንተ ጡረታ መውጣት ቦታ እንደ መቀየር አድርጌ ነው የምወስደው። ለማንኛውም አብረን እንቀጥላለን። ሰሎሞን ክፍሌ እጅግ በጣም አመሰግናለሁ። መልካም ዘመን ይሁንልህ ሰለሞን።
በጣም አመሰግናለሁ ሰለሞን። እግዚአብሔር ይስጥልኝ።
ተጨማሪ ውይይቶችን ከዌብሳይታችንና ከፌስቡክ ገጻችን ማግኘት ትችላላችሁ። የቀደመውን የሲድ ዘገባም እንደዚሁ በመጪው እሁድ ከነገ በስቲያ በራዲዮ መጽሔት በዝርዝር ይቀርባል። ተከታተሉት። የምሽቱ ዝግጅታችን ተጠናቀቀ።
በእኛ በኩል ሰላም፣ ደህና ደሩ። አሁን ትግርኛ ይቀጥላል።
ሰላም።